የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። በህዳሴ ግድብ ዙሪያ እየተደረገ ያለው ድርድር ኢትዮጵያ ላይ ጫና የፈጠረ ነው የሚሉ በዚህ በዋሽንግተን ዲሲ አካባቢ የሚኖሩ ትውልደ ኢትዮጵያን ዛሬ ሰላማዊ ሰልፍ አድርገዋል።
የአሜሪካ መንግስት አድላዊነት ሳይወስድ ለሁሉም አመቺ በሆነ ሁሉንም የሚጠቅም መንገድ ለዘለቀታዊ ሴኩሪቲም በሚያመች መንገድ ይህንን ሪዞልቭ እንዲያደርግ ለማሳሰብ የተገናኘ ነው።
ከሰላማዊ ሰልፉ አስተባባሪዎች መካከል አንድ የሆኑትን አቶ ጥበቡ አሰፋን የሰማናቸው ሙሉ ቆይታችን በምሽቱ ይደመጣል።
ወጣት ማዕከሎች ጋር ሁልጊዜ ስለሚ ትልቅ ቻሌንጅ ምንድና ወጣት ወንዶች ብቻ ነው የምናየው። ወጣት ማዕከል ብዙ ሴቶችን የምናይበት አንዱ ምክንያት ነው። ይፈራሉ።
የወጣት ሴቶች ክርስቲያናዊ ማህበር ወሴክማ የአራዳ ክፍለ ከተማ ኃላፊ በእምነት ኃይሉን ነው የሰማናት። ከሰሞኑ ከተመረቀው ሴቶችን ይጠቅማል ስለተባለ ማዕከል ከተናገረችው የተወሰደ ነው። ሌሎች አዲሱ ትውልድን ወጣቶችን የሚመለከቱ መሰናዶችም አሉን። ሀብታሙ ስዩም በመስተንግዶ አለው። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። ደቡብ ሱዳን ውስጥ በነዳጅ ዘይት ሀብት የታደለው ሩዊንግዌይ ወረዳ ነዋሪዎች በአካባቢው የሚፈሰው ነዳጅ ዘይት አካባቢውን በክሏል በሚል ክስ በሚሊዮኖች ዶላር የሚቆጠር ካሳ እንዲከፈላቸው ፊርማ በማሰባሰብ ለሀገሪቱ ከፍተኛ ፍርድ ቤት ማቅረባቸው ተዘግቧል። የሩዊንግዌይ ማህበረሰብን የሚወክሉ ጠበቆች ከሶስት ሳምንታት በፊት የተሰበሰበውን ፊርማ ለከፍተኛው ፍርድ ቤት አቅርበዋል። የነዳጅ ዘይት አምራች ኩባንያዎች የነዳጅ ዘይት መተላለፊያ ቱቦዎችን የሚገባም ስለማይጠግኑ ቧንቧዎቹ እየፈነዱ ድፍድፍ ዘይት በአካባቢው መሬትና ውሃ ላይ እየፈሰሰ ይበክላል። ይህም ሰብአዊ መብትን መርገጥ ነው ብለዋል ጠበቆቹ። የአካባቢ ብክለት ሩዊንግዌይ ሰሜንና ደቡባዊ ሌች ላይ ሊስተካከል የማይችል ጉዳት አድርሷል። የአካል ጉዳተኛ ልጆችም እየተወለዱ ነው። ህጻናት ካለ ጊዜያቸው ቀድመው እየተወለዱ ነው። ሞትም እያስከተለ ነው ሲል ማህበረሰቡ አማሯል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ትላንትና ሲናገሩ ቢያንስ በ37 ሀገራቶች ላይ ከ82,000 በላይ የሚሆኑ ሰዎች በኮሮና ቫይረስ በታመሙበት በአሁኑ ወቅት ዩናይትድ ስቴትስ ውስጥም መግባቱ አይቀርም፣ ነገር ግን ሀገሪቱ ምላሽ ለመስጠት ዝግጁ ናት ብለዋል። የማይቀር ነገር ይመስለኛል። በአነስተኛ ደረጃ ወይም በትልቁ ወረርሽኙ ሊገባ ይችላል። የሆነ ሆኖ ግን እኛ ሙሉ ለሙሉ ዝግጁ ነን ሲሉ ፕሬዝዳንት ዶናልድ ትራምፕ ትላንት ዋይት ሀውስ ቤተ መንግስት ውስጥ ሆነው ለጋዜጠኞች ተናግረዋል። በአሜሪካ ህዝብ ላይ የሚያደርሰው አደጋም ዝቅተኛ ነው ሲሉም አክለዋል። እስካሁን ባለው ጊዜ ዩናይትድ ስቴትስ ውስጥ 60 የኮሮና ቫይረስ በሽተኞች መኖራቸው ታውቋል። በተመሳሳይ በዓለም ዙሪያ ያሉት የጤና ጥበቃ ባለስልጣኖች የኮሮና ቫይረስ መዛመትን ለመከላከል ምን አይነት እርምጃ መወሰድ አለበት በሚለው ነጥብ ላይ ማተኮራቸው ታውቋል። ኮሮና ቫይረስ ባለፈው ታህሳስ ወር ቻይና ከገባበት ጊዜ አንስቶ ከ40 በላይ ሀገራቶች ውስጥ ገብቶ ቢያንስ 82,000 ሰዎች መታመማቸውም ተገልጿል። ዩናይትድ ስቴትስና ደቡብ ኮሪያ በጣምራ ላይ ያካሄዱት የነበረው ወታደራዊ ልምምድም አቋርጧል። ዜጎቿን ወደ ደቡብ ኮሪያ እንዳይጓዙ ዩናይትድ ስቴትስ አስጠንቅቃለች። እስካሁን ባለ ጊዜ ውስጥም ከቻይና ውጪ ብዙ የኮሮና ቫይረስ በሽተኞች ያሉባት ሀገር ደቡብ ኮሪያ መሆኑም ተዘግቧል። ጃፓን 200 የኮሮና ቫይረስ በሽተኞች እንዳሏትም ተዘግቧል። ዮኮሃማ ላይ ለሳምንታት ያክል ኳረንቲን ላይ ባለችው መርከብ ውስጥም ከ700 በላይ የኮሮና ቫይረስ በሽተኞች መኖራቸው ሳይቆጠር ማለት ነው። አድማጮች፣ ለሰዓቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ ቆዩ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም በጣም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ዛሬ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ትውልደ ኢትዮጵያንና ኢትዮጵያን ሰላማዊ ሰልፍ አድርገዋል። ሰላማዊ ሰልፍ አድራጊዎቹ ዩናይትድ ስቴትስ የህዳሴ ግድብ ድርድርን በተመለከተ ለግብፅ ያደላ አቋም ይዛለች፣ ኢትዮጵያ ላይም ጫና እያሳደረች ነው ሲሉ ወቅሰዋል። ኢትዮጵያ መንግስት ድርድር እንዳይፈርም የድርድሩን ይዘትም በግልጽ እንዲያሳውቅም ሰልፈኞቹ ጠይቀዋል። በሰልፍ ላይ ተገኝተን ሐሳባቸውን ከተቀበልናቸው መካከል የተወሰኑትን አድምጥ እንመለስ።
ዶክተር አብይ 200 ሚሊዮን አይኖች እያዩህ ነው። ብሔራዊ ጥቅማችንን አሳልፈ እንዳትሰጥ።
ስሜ ጥበቡ አሰፋ እባላለሁ። ምኖረው ሲልቨር ስፕሪንግ ሜሪላንድ ነው። ይህ ፕሮግራም ያዘጋጀው ግሩፕ ስፖክስ ፐርሰን ነኝ። ይሄ ሰልፍ ሶስት ዓላማ አለው። የመጀመሪያው ዓላማው ኢትዮጵያኖች የአባይ ጉዳይ የኢትዮጵያ የህልውና ጉዳይ፣ የኢትዮጵያ የህይወት ጉዳይ ስለሆነ በዚህ ጥያቄ ዙሪያ ኢትዮጵያኖች በአንድ ላይ መረባረብ እንዳለባቸው ያለ ምንም የፖለቲካል ዲፍረንስም ቢኖር የሃይማኖትም የፖለቲካ ማንኛውም አይነት ዲፍረንስ ቢኖር እሱ ከዚህ በኋላ በስተጀርባ መሆን እንዳለበትና ለዚህ ሁሉም ኢትዮጵያዊ መረባረብና በአንድ ላይ መቆም እንዳለበት ለማሳሰብ ነው አንደኛው። ሁለተኛው በዚህ በአባይ ዙሪያ ያሉት ሀገሮች ተጠቃሚነታቸው ሁሉም በኩል ሁሉንም የሚያቻችል የሁሉንም ጥቅም የሚያካትት መሆን እንዳለበት ለማስረገጥ ነው። በቅርቡ በነበረው ድርድር ላይ የአሜሪካ መንግስት የወሰደውን አድላዊ እርምጃ ልክ አለመሆኑንና ለልማትም ለሴኩሪቲም ወደፊት ችግር ሊያመጣ ስለሚችል ኢትዮጵያ አሜሪካኖች ስለሆንን ይሄንን የአሜሪካ መንግስት አድላዊነት ሳይወስድ ለሁሉም አመቺ በሆነ ሁሉንም የሚጠቅም መንገድ ለዘለቀታዊ ሴኩሪቲም በሚያመች መንገድ ይሄንን ሪዞልቭ እንዲያደርግ ለማሳሰብ የተገናኘ ነው።
Stop pressuring Ethiopia. ስሜ ሙሂዲን ስራጅ መሐመድ እባላለሁ። የመጣሁት ከቨርጂኒያ አሌክሳንድሪያ ነው። የዲሲ ግብረ ኃይል አባል ነኝ እና የዚህ ደግሞ የአባይ ግድብ ሰልፍ አስተባባሪ አንዱ አባል ነኝ። ወደዚህ ሰልፍ የመጣ ነው እንግዲህ ትልቁ ነገር መልእክታችንን ለአሜሪካ መንግስትና ለዓለም ያለውን ሁኔታ በአባይ ዙሪያ የሚደረገውን ነገር ለማስገንዘብ ነው። የሰልፉም ትልቁ መልእክት የሆነው ኢትዮጵያ ማንም የማይደራደረው የአባይ ባለቤት ናት። ውሃችን የኛ ነው። ማንኛውንም መብት አለን ማድረግ የምንችለውን የምፈልገውን ነገር። ግን ኢትዮጵያ ትልቅ ግድብ እየሰራች ነው። የተወሰነውን ያህል ስራ ተገባዷል። ወደ ስራ ለመግባት እየተዘጋጀ ባለበት ሰዓት አንዳንድ ተጽዕኖ እየተደረገባት ነው። የሚያግድ አይነት እንቅስቃሴዎች እየተደረጉ ነው። እነዛን እንቅስቃሴዎች መደረግ እንደሌለባቸው ለማስገንዘብ ነው ይሄ ሰልፍ የተደረገው።
አባይ ጉዳይ
አንድ ነን።
ምንም አይነት ልዩነት ይኖረን በአባይ ጉዳይ አንድ ነን።
እኔ ስሜ ዳዊት ጋላሶ አላምቦ ይባላል። የመጣሁት ከዋሽንግተን ዲሲ ነው። እንግዲህ አባይ ለዘመናት ሲዘፈንበት ነው የቆየው። ግን ሳንጠቀምበት ደለሉን ሁሉ ተሸክሞ ለግብፅና ለሱዳን ሲያስተላልፍ ነው የቆየው። ያንንም ደግሞ በቆራጥነት የኢትዮጵያ መንግስት እንዳይሰራ በሀገራችን የነበረው ሁኔታና የመንግስታት መለዋወጥም ችግር ፈጥሯል። አሁን ግን በሙሉ ኃይል የኢትዮጵያ ሕዝብ ይህን ግድብ ሰርቶ ውሃውን በአግባቡ ለመጠቀም እያደረገ ያለው ጥረት ጥሩ ነው። አባይ የኢትዮጵያ ሕልውና ነው። ግን አሁን የዚህ የህዳሴ ግድብ ጉዳይ ሕዝቡን ያነቃቃ ይመስለኛል። በዚህ ምክንያት ነው ተማሪዎች ከስንቃቸው፣ የመንግስት ሰራተኞች ከደሞዛቸው፣ ነጋዴዎች ከገበያቸው፣ ሁሉም ሰው የተረባረበበትና እዚህ ደረጃ ያደረሰው። ስለዚህ ከአሁን በኋላ ወደ ኋላ የምልበት ሁኔታ የለም።
ብቻ አይደለም የእኛ የኢትዮጵያውያን ህልውናም ነው።
አድማጮቻችን፣ ሰላማዊ ሰልፈኞቹ ባቀረቧቸው ጥያቄዎችና ጉዳዮች ላይ ከዩናይትድ ስቴትስ መንግስት የሚሰጥ መልስ ካለ በቀጣይ በሚኖሩን ዝግጅቶች ይዘን እንመለሳለን። በተለምዶ ወሴክማ በመባል የሚታወቀው የወጣት ሴቶች ክርስቲያናዊ ማህበር ከሰሞኑ በአራዳ ክፍለ ከተማ የወጣቶች ማዕከል ላይ ወጣት ሴቶች የሚጠቀሙበት የመረጃ ማዕከል አስመርቀዋል። ኤደን ገረመው የማዕከሉን ዋና ጸሐፊ በእምነት ባይሉን አነጋግራ ተከታዩን አሰናድታለች።
በ1954 ዓ.ም የተመሠረተውና በመሃል በመንግሥት ለውጥ ምክንያት ተዘግቶ የነበረው የወጣት ሴቶች ክርስቲያናዊ ማኅበር ወሴክማ በአዲስ አበባና በተለያዩ የክልል ከተሞች እንቅስቃሴ የሚያደርግ ሲሆን ከሰሞኑ ደግሞ በአዲስ አበባ አራዳ ክፍለ ከተማ የወጣቶች ማዕከል ላይ ለወጣት ሴቶች አገልግሎት የሚሰጥ የመረጃ ማዕከል ከፍቷል። የወሰክማ ዋና ጸሐፊ ወይዘሮ በእምነት ኃይሉ ለዚህ ማዕከል መከፈት መሰረታዊ ምክንያት በተለያዩ የወጣት ማዕከላት ላይ ወጣት ሴቶችን የሚያበረታቱ ሁኔታዎች አለመኖራቸው መሆኑን ያብራራሉ።
ወጣት ማዕከሎች ጋር ሁልጊዜ ስለ ትልቅ ቻሌንጅ ምንድነው? ወጣት ወንዶች ብቻ ነው የምናየው እንጂ ወጣት ሴቶች ነጡን ሴቲንጉ ጀምሮ ከሁኔታው ወጣት ማዕከል ብዙ ሴቶችን የምናይበት አንዱ ምክንያት ምንድነው? ሁኔታው ለምሳሌ በር ላይ ሲገባ በጣም ብዙ ወጣት ወንዶች፣ ሌላ ኢንተርቴንመንቶች የሚያደርጉ የስፖርት ዌይት የሚያነሱ ወጣቶች አሉ እና ያንን አልፎ ወጣት ማዕከልን ውስጥ ያለውን ላይብራሪ ለመጠቀም ወይም ሌላ ኮምፒውተር ትምህርትን ለመጠቀም አልፎ የሚገቡ ሴቶች በጣም ጥቂት ሰዎች ናቸው። ምክንያቱም አንደኛ ያው እንደምናውቀው በዚህ እድሜ ክልል ውስጥ ያሉ ወጣቶች ይፈራሉ፣ መተናኮል አለ፣ ስድብ አለ፣ መጎንተል አለ፣ ቡሊንግ የምንለው ነገር አለ እና ያንን አልፈው የዩ ሴንተርን ሰርቪስ መጠቀም አይችሉም። ስለዚህ እንዴት አድርገን ነው ወጣት ማዕከሎችን ሴቶችንም አኮመዴት የሚያደርጉ ወይም ሴቶችን ወጣት ሴቶችን አትራክት የሚያደርጉ የሚለውን ሀሳብ አቅርበን በዛ መሰረት ወረዳ 5 ላይ ያለው ወጣት ማዕከል እንደዚሁም የአራዳ ክፍለ ከተማ ሴቶችና ህጻናት ጉዳይ ቢሮ ይህንን አምኖበት ይህንን ፋሲሊቴት አድርጎ ወጣት ማዕከሉ ላይ እንግዲህ አንድ ሰፋ ያለ አዳራሽ ሪኖቬት አድርገን የተለያዩ ሪሶርሶችን አስገብተን ሶሻል ወርከሮችን ሪክሩት አድርገን እዛ ፕሌስ አድርገን ነው ሴፍ ስፔሱን የጀመርነው ማለት ነው።
ይህ ማዕከል ወጣት ሴቶች የንባብ ክህሎታቸውን የሚያዳብሩበት፣ የተለያዩ አካላዊ እንቅስቃሴዎችን የሚያደርጉበት፣ የኮምፒውተር አገልግሎት የሚያገኙበት እንዲሁም ስነ ተዋልዶንና የተለያዩ ሴቶችን የሚመለከቱ የፖሊሲ ጉዳዮችን በተመለከተ በባለሙያ የተደገፉ መረጃዎችን የሚያገኙበት እንደሆነም ያክላሉ።
አሁን በአብዛኛው እየሰራ ያለው ሴትማ ከተማዎች አካባቢ ነው። አዲስ አበባ፣ ባህር ዳር፣ ደብረ ብርሃን እንደዚሁም አዳማ ላይ የተለያዩ ስራዎች እንሰራለና እነዚህ ዋና ዋና ከተሞች ላይ ካለው የከተማ የአርባን ዴቨሎፕመንት ጋር ተያይዞ ጾታን ቤዝ ያደረገ ጥቃትም በተለያዩ አካባቢዎች ባሉ በተለይ በእነዚህ ፍራጃይል በምንላቸው የከተማ አካባቢዎች የሚደርሱ ጥቃቶች እየጨመሩ ነው እና እነዛን ጥቃቶች ለመቀነስ ወጣት ሴቶች ክህሎታቸውን የሚያሳድጉበት ቦታ እንዲሆን የተለያየ ክህሎት ያላቸው ወጣት ሴቶች አሉ እና እነዚህ የገጠር ሊሆን ይችላል፣ የዘፈን ሊሆን ይችላል፣ የመጽሐፍ ሊሆን ይችላል፣ የማንበብ ሊሆን ይችላል። የተለያየ ክህሎት አላቸው እና ያንን ክህሎታቸው መጥተው ለሌሎች ሰዎች ሼር የሚያደርጉበት ከሌሎች ሰዎች ፊድባክ የሚያገኙበት እንዲሆንና ክህሎታቸውን የሚሞክሩበት ቦታ እንዲሆን ነው አንደኛው አላማው። ሌላ ሁለተኛው የማህበራዊ በተለይ ደግሞ ከጤና ጋር ግንኙነት ያላቸውን ሙያዊ አገልግሎቶችን የሚያገኙበት ቦታ፣ ስለ ፋሚሊ ፕላኒንግ ሊሆን ይችላል። የተለያዩ ብቻ ከጤና ጋር የተያያዙ ጉዳዮችን የሙያዊ አገልግሎት ምክር የሚያገኙበት እንዲሆን ነው ሌላው ግብ። ሶስተኛው ደግሞ አንዳንድ ጊዜ ትንሽ ሊሆን ስለሆነ አካላዊ ብቃትም ኦፕን ነው፣ ምንጣፍ ላይ ነው እና ፋሽ ላይ ወይም ትንሽ መቀመጫዎች ነው ያሉት፣ እንደዚህ ቴብል እና ትልልቅ ወንበር ምናምን አለም ሰው ጋር ትንሽ ሰውነታቸውን ስትሬች ማድረግ ቢፈልጉ፣ የተለያዩ እንቅስቃሴዎችን ማድረግ ቢፈልጉ፣ መደነስ ቢፈልጉ ያንንም ሊያደርጉበት የሚችሉት ቦታ ውስጣቸውንም ገና ማድረግ የሚችሉበት ቦታ እንዲሆን ነው። ይሄ ወጣት ሴቶችን አድሬስ በማድረግ ጥሩ የሆነ መንገድና ጥሩ የሆነ ስትራቴጂ ከሆነ ሌሎች ክፍለ ከተማዎችም ላይ ይሄ ነገር እንዲስፋፋ እኛ ብቻ አይደለም እንደ ወጣት ሴቶች ክርስቲያናዊ ማህበር ሳይሆን ይህንን ሞዴል ውጤታማነቱን የተገነዘበና ያየ ሌላ ማንኛውም አካል ውጤት ነው ወይም እንዲያስፋፋውና ይሄ በሌሎችም ክፍለ ከተማዎች በሌሎችም ከተሞች እንዲስፋፋ ነው ዋናው ሀሳቡ። እንደ ወሴት ማገን እንዳልኩሽ የምናስበው በሌሎችም ክፍለ ከተማዎች ይህንን ፕሮግራም ማስፋፋ ነው።
ወይዘሮ በእምነት ወጣት ሴቶች ከእድሜ አቻቸው ከሆኑ ወንዶች እኩል የትምህርት የስራና የመረጃ እድል ማግኘታቸው በቀጣይ ተወዳዳሪ እንዲሆኑ እንደሚረዳ ገልጸው ይህንን የመረጃ ማዕከል ሞዴል ትምህርት ቤቶችና የወጣት ማዕከላትም እንዲጠቀሙበት ወሰክማ እንደሚያበረታታ ገልጸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
Thank you. ኤደን እናመሰግናለሁ። በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተም እየቀረበ ያለው። ኢትዮጵያ ያዝ ለቀቅ ስታደርገው የነበረውን የዓለም ንግድ ተቋምን የመቀላቀል ጥረት እንደ አዲስ ጀምራለች። የንግድ ተደራዳሪዎቿ ከተቋሙ ኃላፊዎች ጋር ከሰሞኑ ሲነጋገሩም ነበር። ለመሆኑ ሀገሪቱ የዓለምን የንግድ ተቋምን መቀላቀል ምን ይፈይድላታል? ድርድሩ እንደ አዲስ የተጀመረበት ልዩ ምክንያትስ ምንድን ነው? እነዚህና ተጨማሪ ጥያቄዎችን የጠቅላይ ሚኒስትሩ አማካሪና የኢትዮጵያ ዋና የንግድ ተደራዳሪ ለሆኑት አቶ ማሞ ምህረቱ አቅርበናል። አቶ ማሞ አስቀድመው ድርድሩ አሁን ያለበትን ደረጃ ያብራራሉ።
እንግዲህ እንደሚታወቀው ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ስታደርገው የነበረው ድርድር ትንሽ ቆየት ያለ ነው። በይፋ ኢትዮጵያ አባል ለመሆን ጥያቄ ያቀረበችው በፈረንጆቹ በ2003 ነው። ከዛ በኋላ ላለፉት 16 ዓመታት አንዴ ሞቅ ሲል ሌላ ጊዜ ቀዝቀዝ ሲል አሁን የደረስንበት ደረጃ ደርሰናል። አሁን ያለበት ደረጃ ምንድን ነው? በእኛ አቆጣጠር ከጥር 12 እስከ 18 ባለው ጊዜ ውስጥ አራተኛውን የዓለም ንግድ ድርጅት የአባልነት ድርድርን አካሂደናል። በዛ ድርድር የሁለትዮሽ ድርድር የምንለውና የባለብዙ ድርድር የምንለውን አከናውነናል። በዛ ምክንያት ከድሮ ከነበረበት አንድ እርምጃ ወደፊት ድርድሩን አስኬደነዋል። ወደፊት የምንሰራው ተጨማሪ ስራ ይኖራል።
አቶ ማሞ እርስዎም ጠቀስ አድርገውታል። ለበርካታ ዓመታት ኢትዮጵያ የዓለም ንግድ ተቋምን ላለመቀላቀል ስታመነታ ቆይታለች። በቅርብ ጊዜ ደግሞ አባል ለመሆን ከፍተኛ ጥረት እያደረገች መሆኑን እንግዲህ እርስዎም አንስተውታል። ይህን ለማድረግ የገፋፋት ልዩ ሁኔታ አለ ወይ?
እንግዲህ እንደሚታወቀው መነሻችን የራሳችን የኢኮኖሚ ሪፎርም ፕሮግራም ነው፣ የኢኮኖሚ ማሻሻያ ፕሮግራም ነው። እንደሚታወቀው በቅርቡ ጊዜ ይፋ ያደረግነው ሆም ሎን ኢኮኖሚክ ሪፎርም ብለን የምንጠራው የሪፎርም ፕሮግራም አለ። የዛ የሪፎርም አንድ አካል ኢትዮጵያ አምራቾች ወይም ደግሞ የውጭ ንግድ ተዋናይ የተረጋገጠ የገበያ እድል መፍጠር አይነተኛ የሪፎርሙ አካል ነው። ይሄን አስመልክቶ እንግዲህ ከምንሰራቸው ስራዎች መካከል አንደኛው አሁን ጠቀስ የምናደርገው የምንለይበት የዓለም የንግድ ድርጅት የባለ ድርድርን ዳር ማድረስ ነው። እስከዛሬ ድረስ የሚሰራ ናቸው ያሉት የሪፎርም ስራዎች የንግድ ድርድሩን የተሳካ የተሳለጠ እንዲሆን የሚያግዙ ናቸው። መነሻው እሱ ነው። ግን በአጠቃላይ የዓለም የንግድ ድርጅት አባል የመሆን ሂደቱ በኢኮኖሚያችን ብዙ ትሩፋት ያለ ጉዳይ ነው። የተወሰኑ የምናገኘው ጠቀሜታ ብለን የምናስበው ነገር ጠቀስ ለማድረግ እንግዲህ የመጀመሪያው ትልቁ ግብ አድርገን የምናየው ለኢትዮጵያ አምራቾች ቅድም ጠቀስ እንዳደረግኩት የተረጋገጠና ተገማች የሆነ የገበያ እድል መፍጠር ነው። አገሮች የዓለም የንግድ ድርጅት አባል በሚሆንበት ጊዜ ያለ አድሎ ከአድሎ ነጻ በሆነ መልኩ በእኩልነት እቃዎቻቸውን ሊሸጡ አገልግሎታቸውን ለሌሎች ሀገሮች እንዲያቀርቡ የሚያስችል ሕጋዊ መብት ይሰጣቸዋል። ድርጅት አባል መሆኑ እንግዲህ አንዳንድ ሰዎች በተደጋጋሚ የሚያነሱ ጉዳይ አለ። እዚህ ላይ ምንድን ነው እሱም ለኢትዮጵያ አይነት በልማት ወደኋላ የገዙ ሀገሮች ከታሪፍ እና ከኮታ ነጻ የሆነ በሌሎች ሀገሮች የሚሰጥ የገበያ እድል ስላለ የዓለም የንግድ ድርጅት አባል መሆን ይሄን ያህል ጥቅም የለውም ብሎ የሚያነሱት ጉዳይ አለ። ይህን በተመለከተ የዓለም የንግድ ድርጅት አባል መሆን የተለየ ጥቅም አለው። ምክንያቱም እነዛ ሌሎች ሀገሮች ለእኛ የሚሰጡን የቀረጥና የኮታ ፍሪ ወይም ነጻ የሆነ የገበያ እድል በችሮታ የሚሰጥ ከአንድ ወገን የሚመጣ ስለሆነ በማናቸውም ጊዜ ሊነሳ የሚችል ነው። እንደ ምሳሌ ለመጥቀስ እናንተ ራሳችሁ ያላችሁበት ሀገር አሜሪካ ለአፍሪካ ሀገሮች የሚሰጠው የአጓ የነጻ የኮታ ፍሪና ታሪፍ ፍሪ የሆነ የገበያ እድል እንደሚታወቀው በ2025 ይነሳል ተብሎ ይጠበቃል። ስለዚህ ከእንደዚህ አይነት ግራ የተጋባ ሌሎች ሀገሮች በችሎታና በመልካም ፈቃደኝነታቸው የሚሰጡት የንግድ እድል ተላቀን የሀገራችንን የውጭ የንግድ ሁኔታ ወደ ተረጋጋ፣ ወደሚገመት፣ ወደ ህጋዊ ከባቢ ሁኔታ ማሻገር ትልቁ ዓላማችን ነው። ስለዚህ የመጀመሪያውና ዋናው ይህን ሂደታውን ማፋጠን የፈለግንበት ቅድም ጠቀስ እንዳደረኩት የተረጋገጠ የገበያ እድል ለማቅረብ ነው።
ይህንን ተቋም መቀላቀል ያለውን እርባና ያለውን ጥቅም አንስተዋል። በዛው ልክ ደግሞ ኢትዮጵያ የዓለም ንግድ ተቋምን ብትቀላቀል የደረጀ ገበያ ካላቸው ሀገራት ጋር የመፎካከር እጣም ይገጥማታል። በዚህ ሂደት ውስጥ የሚመጡ ጫናዎችን ለመቋቋም አሁን ያለችበት አቋም ምን ያክል ጠንካራ ነው? ነገሮች ከገደባቸው እንዳይወጡስ ምን ያህል ዝግጅት እየተደረገ ነው?
እንግዲህ በተመለከተ የሚሰራው ብዙ ስራ አለ። ዲፍሎፕ 3 ለተከስ ለማድረግ በመጀመሪያ ደረጃ የለም የልጅ ድርጅት አባል ለመሆን የምናደርገው ድርድር ሰፊ ዝግጅት የተመሰረተ እንዲሆን ሰፊ ስራ እየሰራ ነው። ከሌሎች ሀገሮች ጋር የምናደርገው ድርድር በምን ጉዳዮች ላይ ጥያቄ ሊነሳ ይችላል የሚለውን ነቅሰን አውጥተን በእያንዳንዱ ጉዳይ ላይ ተገቢውን ጥናት አካሄደን የሌሎች ሀገሮች ልምድ ምን እንደሚመስል ካየን በኋላ የኢትዮጵያ አቋም በእነዚያ ጉዳዮች ምን ሊሆን ይገባል ብለን ጊዜ ወስደን ስሉት አሳጠን ሰርተን ነው ወደ ድርድሩ የሚቀርበው። ስለዚህ በዓለም የንግድ ድርጅት አባል በሚሆንበት ጊዜ በኢትዮጵያ ኢኮኖሚ ምን አይነት ተጽዕኖ ሊመጣ ይችላል የሚለውን አስቀድመን አጥንተን ነው የሚሄደው። ለአንደኛው ነገር እሱ ነው። ሁለተኛው ነገር ሰዎች ስለ ድርጅት በሚያወሩበት ጊዜ ወይም የሚነጋገሩበት ጊዜ የድርጅቱ አባል መሆን ገበያችንን በአንድ ክፍት የምናደርገው አድርገን እንደሆነ ያስባሉ። እውነታው የተለየ ነው። እውነቱን ለመናገር የንግድ ድርድሩ ምክንያት ኢትዮጵያ ምንም አይነት የታሪፍ መቀነስ እርምጃ እንዳትወስድ አድርገን ነው የምንደራደረው። በሌላ አነጋገር የዓለም የንግድ ድርጅት አባል በመሆናችን አሁን በገቢ እቃዎች ላይ ተፈጻሚ ከምናደርገው ቀረጥ እንድንቀንስ ጥያቄ ይቀርብልን። እሱን ሳናደርግ መግባት የሚችልበት ሁኔታ እንዳለ በድርድር ሂደቱ አረጋግጠናል። ስለዚህ በዋነኝነት ድርድር የሚካሄደው ታሪፍ የመቀነስ ጉዳይ ሳይሆን ታሪፋችን ላይ የጣሪያ የማበጀት ጉዳይ ወይም ደግሞ ወደፊት እንዳንጨምር የሚያስችል ጉዳይ ላይ ነው የምንደራደረው። ስለዚህ ፖሊሲ ስፔታችን ምን ፖሊሲ ይዘታችን በጠበቀ መልኩ የምናደርገው ድርድር ነው።
የጠቅላይ ሚኒስትሩ አማካሪና የኢትዮጵያ ዋና የንግድ ተደራዳሪ አቶ ማሙ ምህረቱ በቀጣዩ የአውሮፓውያን ዓመት ኢትዮጵያ የዓለም ንግድ ተቋምን ትቀላቀላለች ተብሎ ተስፋ እንደተደረገ አክለው ነግረውናል። አቶ ማሙን በጣም እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። በኢትዮጵያ የእስር ቤቶች ደጆች ተከፍተው እስረኞች በገፍ መለቀቅ ሲጀምሩ ሁለት እግሮቹ በመቆረጣቸው ምክንያት በተሽከርካሪ መቀመጫ እየተገፋ የወጣው ከፍ ያለው ተፈራ አንዱ ነበረ። ይህ ጊዜ ሁለት ዓመት ሊሞላው ጥቂት ወራት ቀርተውታል። ዛሬ ከፍ ያለው ትዳር መስርቶ ወይዘሮ ኢሊሌ ለሊሳ ከተባለች ወጣት ጋር በፍቅር መኖር ጀምሯል። አንድ ወንድ ልጅም አፍርቷል። የዛሬ የዘጋቢዎች መስኮት ተረኛ ፀሐይ ዳምጠው አዲሱን የከፍ ያለውንና የቤተሰቡን ሕይወት ታካፍለናለች።
መንግስት በእስር ላይ የሚገኙ የፖለቲካ እስረኞች እንዲፈቱ ሲወስን ከእስር የተለቀቀው ከፍ ያለው ተፈራ እንደ ሌሎቹ እስረኞች እየተራመደ አልወጣም። ሁለት እግሮቹን አጥቶ በሚገፋ ጋሪ ነበር። በወቅቱ እርሱ በሰጠም ቃለ ምልልስ ስለ እግሮቹ መቆረጥ ሲናገር የሶስተኛ ዓመት ትምህርቴን ጨርሼ ወለጋ ቤተሰቦቼን ለመጠየቅ መንገድ ጀመርኩ። መስከረም 3 1999 ዓመተ ምህረት ካደርኩበት አዲስ አበባ ካራቆሬ የምትገኘው እህቴ ቤት ወጥቼ ከጓደኞቼ ጋር ወደ አውቶቡስ ተራ መንገድ ጀመርን። አንድ ፌርማታ እንደሄድ ተኩስ ተከፈተብን። ሶስቱ ወዳውኑ ሞቱ። እኔ አንድ እግሬ ተጎዳ። ፖሊስ ሆስፒታል ገባውና ጤነኛ እግሬ ተቆረጠ። ሁለቱም ተቆርጦ ከነ ቁስሎቼ ወደ ማዕከላዊ ተወሰርኩ ብሎን ነበር። የፌደራል ጠቅላይ አቃቢ ክስ የተመሰረተበትና እድሜ ልክ እስራት የተፈረደበት ምክንያት ነው ብሎ በክስ ዝርዝር የቀረበው ደግሞ ከፍ ያለው ከሌሎች ግብረአበሮቹ ጋር በመሆን በራሱና በሌሎች ሰዎች ላይ አደጋ አድርሷል በሚል ነበር። ከፍ ያለው ከእድሜ ልክ ፍርዱ ላይ ለ12 ዓመታት ከታሰረ በኋላ በምህረት ከተለቀቀ 1 ዓመት ከ8 ወር ተቆጥሯል። ከፍ ያለው አሁን አዲስ የትዳር ህይወት ጀምሯል። በእርግጥ ከእስር በፊት የፍቅር ህይወት እንደነበረው ይናገራል።
ትምህርት ቤት እያለሁ የፍቅር እንትናዎችን አላሳለፍኩም፣ ግን እንደ ማንኛውም ተማሪ ነገ አብረን እንኖራለን ምናምን የምን አብረን ሀሳብ የምንቀያየር ነበረኝ። ሲታሰር የተወሰነ 1 ዓመት ከ4 ወር ምናምን ጠይቃኛች። ከዚያ በኋላ ማግማት እንዳለባት ነግሬ አገባች። ምክንያቱም እኔ የመፈታት ጉዳይ በጣም ረጅም ስለሚሆንና ስለምረዝም ወይ ሊገሉኝም ስለሚችሉ ሞት ፈርዶኝ ይገላሉ ምናምን የምል ግምት ነበረኝ። ሰው ሞት ባይፈርዱብኝም ያው ያድግፍ ወይም ወያኔ እስካለች ድረስ እቆያለሁ የምል ግምት ነበረኝ። ስለዚህ የእሷ ላይፍ እንዳይበላሽ እንድታገባ አግቢ ብዬ አገባ።
እስር ቤት ሆኜ ስለ ነገ ህይወት በመልካም መንገድ እቀጥላለሁ ብዬ አስቤውም አላውቅም። ተስፋ ቆርጬ ነበር። ላልፈታም እችላለሁ የሚል ሐሳብ ነበረኝ ያለው ከፈሎ ከእስር ቤት ከወጣ ወዲህ ከጎኔ ሆኖ የሚያስፈናኝ ሰው እንደሚያስፈልገኝ ተረዳው ይላል።
ለኔ ኑሮ በጣም ከባድ ነው። ብቻዬን መኖር አልችልም። ምክንያቱም የሆነ ነገር ሲወርቅ ማንሳት አልችልም። ሰፖርት የሚያደርገኝ ሰው ያስፈልገኛል ከጎኔ። ስለዚህ ማግባት አለብኝ። ምክንያቱም ቤተሰብ እርምልኬን እየተረዳኝ ሊረዱኝ ስለማይችሉ ማግባት አለብኝ ብዬ ወሰንኩ።
ወይዘሮ ኢሊሊ ለልሳ የከፍያሎ ተፈራ የትዳር አጋር ናት። ከፍያሎ ከኢሊሊ ጋር እንዴት እንደተዋወቁ ሲያስታውስ፣
ከኢሊሊ ጋር ልክ እኔ ተፈትቼ ከወራቶች በኋላ ኦሮሞ ነጻነት ግንባር ወደ ሀገር ሲገባ ለስራ ጉዳይ ስትዳገኛት ከዛ ቆይታ ቤት መጣችና ቤት ተዋወቅ። ሰላም ልትለኝ ቤት መጣ ማለት ነው። በዛ ወቅት ነው የተዋወቅ ነው። ኢሊሊን ሲያት ያው በጣም የተረጋጋች ምናምን ነችና ያው የተረጋጋች ሴትም ብዙ ማታወራ፣ እኔ ትንሽ ጨዋታ ወዳለሁ ሲጫወት ምናምን ማትጋፋኝ ምናምን ሰው ፈልግ አገኘው እንደጋጣሚ። እኔ የሚፈልጋት ሴት ያው አንደኛ መጀመሪያ ሰው ነው ያደገ ሰው ይፈልጋል። እኔ ሰው ማለት በተለይ እኛ ሀገር ውስጥ ሰው ሆኖ ማደግ ከባድ ነው። ቻሌንጁ በጣም ትልቅ ነው። ምክንያቱም እከሌ እከሌን ሲገል፣ እከሌ እከሌን ሲያስር ሲያሳስር፣ በውሸት ሲመሰክርበት ምናምን እና እኛ ያሳለፍንበት የእስር ጉዞአችን ወይም የኑሯችን ከሰው ላይ ተስፋ እንዲቆርጥ ያደርጋል ሂደቱ ማለት ነው።
ኢሊሊ ፍቅርና መተሳሰብ ከምንም በላይ ነው። ትናንት ከፍያሎ ለኛ ብሎ ሁለት እግሩን አጥቷል። እኔ ደግሞ በፍቅር ምንም ሳይጎልበት የምችለውን ሁሉ እያደረግኩለት ከሱ ጋር በደስታ እየኖርኩኝ ነው ትላለች።
ባይን ገመዳ ሳው ጅንጅራዴ ውልቲ ጀረዴ አለጎሮች እኮ ባየ ገመችነት ደጋ
ለሴት እህቶቼ መልእክት አለኝ የምትለው ኢሊሊ ሰው በሰውነቱ መከበር፣ መወደድና መፈቀር አለበት። በትዳር ህይወት ውስጥ መተሳሰብና ለሚወዱት ሰው መስዋዕትነት መክፈልም ሊኖር ይችላል ስትል አክላለች። አቶ ከፍያሎና ወይዘሮ ኢሊሊ አሁን የጽኑ ፍቅራቸው ፍሬ የሆነው ወንድ ልጅ ወልደው በፍቅር ጎጆአቸውን እያሞቁ ይገኛሉ። ከፍያሎ ወንድ ልጁን መሮን ካገኘ 1 ወር ከ2 ሳምንት ሆኖታል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ እናመሰግናለን። የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ኤልያስ አስማረ መሰናዶውን ሲያቀናብርልን ነበር። ቮይቴክ ደግሞ የዛሬ የድምፅ መሐንዲሳችን ነበር። ሀብታሙ ስዩም አስተናግድያችኋለሁ። መልካም ምሽት ይሁንላችሁ። ነገ እንገናኝ። We'll be right back.
ton raduni VOA sagantaa afaan oromooti.